አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ጠቅላይ ሚኒስትር አብይ አህመድ በሀገሪቱ ብሩህ ተስፋ ማሳደራቸው ተገለጸ። ኢትዮጵያ፣ ግብጽና ሱዳን ስለ ህዳሴ ግድብ የሚያካሂዱት ንግግር መፍትሄ አላስገኘም ተባለ የሚሉት ርዕሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ የ42 ዓመት ዕድሜ ጎልማሳው ዶክተር አብይ አህመድ ያነሰ ዕድሜ ካላቸው አፍሪካ መሪዎች አንዱ መሆናቸውን ገልጾ በአንድ ወር የጠቅላይ ሚኒስትርነት ስልጣናቸው ወቅት ቅርብ የዩናይትድ ስቴትስ ወዳጅ በሆነችው አገር ተስፋ ፈንጥቀዋል ይላል። ኢትዮጵያ ሁሉም የምክር ቤት አባሎች የገዢው ፓርቲና አጋር ድርጅቶች አባላት የሆኑበት በከፍተኛ ማዕከላዊነት የምትመራ አገር መሆኗን ጽሑፉ ገልጿል። ከቅርብ ዓመታት ወዲህ ግን ተቃውሞ በመነሳቱ የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የአገሪቱ መንግሥት ሰብአዊ መብትን እንዲያከብርና በሕግ መገዛትን እንዲያዳብር የሚጠይቅ ውሳኔ እንደ አውሮፓን አቆጣጠር ሚያዝያ 10 ቀን ማስተላለፉን ያወሳል።
ጠቅላይ ሚኒስትር ዶክተር አብይ አህመድ እንደ አውሮፓ አቆጣጠር ሚያዝያ 2 ቀን ባደረጉት ንግግር በሀገሪቱ ችግሮች እንዳሉ ጠቅሰው በተቃውሞ ሰልፍ ላይ ሰዎች በመገደላቸው ይቅርታ ጠይቀዋል። የአመለካከት ልዩነትን ተቀብለው በዘር ላይ የተመሰረቱ ግጭቶችን ለማቆም ቃል ገብተዋል። ዶክተር አብይ ስልጣን ከያዙ ወዲህ ውጥረት ረግቧል። በገጠሮች የድረገጽ አገልግሎት ተመልሷል። ብዙ ተቃዋሚ እስረኞች ከእስር ተፈተዋል። ክሳቸው ተቋርጧል። በሀገሪቱ ዙሪያ እየተዘዋወሩም የዜጎችን ሀሳብና ስሞታ አድምጠዋል። ለውጥ ለማድረግም ቃል ገብተዋል ይላል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ። ዘካርያስ ዘላለም የተባለ ጋዜጠኛ አንድ ጠቅላይ ሚኒስትር ህዝቡን ሰብስቦ ሲያናግር እዚህ ሀገር ታይቶ አይታወቅም ማለቱን ጋዜጣው ጠቅሷል።
ለስድስት ዓመታት ያህል ታስሮ የነበረው እስክንድር ነጋ የእስረኞች መፈታት ራሱ የለውጥ ምልክት ነው፣ ነገር ግን የአስቸኳይ ጊዜው አዋጅ መነሳት አለበት፣ ሁሉን አቀፍ ንግግር መካሄድ አለበት ማለቱን ጋዜጣው ላይ የወጣው ጽሑፍ ጠቅሷል። ጠቅላይ ሚኒስትር ዶክተር አብይ የመነሳሳት ችግር በነበረባቸው ክልሎች ጀምረው በአገሪቱ ዙሪያ እየተዘዋወሩ ህዝቡን ማነጋገር ብቻ ሳይሆን በአገሪቱ ያሉ ተቃዋሚ ፖለቲከኞችንም አነጋግረዋል። የሚያቀርቡትን ሀሳብ በበጎ እንደሚቀበሉና በጠላትነት ሳይሆን በተፎካካሪ መልክ እንደሚያያቸው ገልጸዋል።
አዲስ አበባ ላይ 20,000 ለሚሆኑ ሰዎች ባደረጉት ንግግርም ቢሮክራሲውና የፍርድ ስርዓቱ ህዝቡን ሲያገለግል እንዳልቆየ አምነው በጸጥታ ኃይሉም ጭምር ለውጥ ለማድረግ ቃል መግባታቸውን ጽሑፍ አውስቷል። ህዝቡም ህግ አክባሪና ለህግ ተጠያቂ እንዲሆን መክረዋል። የሀገሪቱ የጸጥታ ኃይልና የስለላ ተቋማት ከፖለቲካዊ ወጋኝነት ነጻ እንዲሆኑ ለማድረግ አብረን እንሰራለን ማለታቸውንም አክሏል። ዶክተር አብይ ከእሳቸው በፊት የነበሩት ጠቅላይ ሚኒስትር ያልነበራቸው የህዝብ ድጋፍ ስላላቸው ለውጥን ሊቃወሙ በሚችሉ አካላት ላይ ጠንካራ ቦታ ሊኖራቸው ይችላል ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አስገንዝቧል።
ጠቅላይ ሚኒስትር አብይ በዓለም አቀፍ ደረጃም በአዎንታዊ መንፈስ ታይቷል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር በሚያወጣው ዓመታዊ የሰብአዊ መብት አያያዝ ባለፈው ዓመት ኢትዮጵያ ውስጥ ነበረ ስላለው የሰዎች የገቡበት መጥፋት፣ ይፈጸማል ስላለው ሰቆቃና የጸጥታ ኃይሎች አደረጉ ስለሚባለው የጭካኔ ተግባር፣ ለሕይወት ያሰጋል ስላለው የእስር ቤት ሁኔታና ሌሎችም አስከፊ ድርጊቶች ስላለው ዘርዝሯል። በ2018 ዓ ም ግን በያዝነው ዓመት ማለት ነው አዎንታዊ እርምጃዎች መታየታቸውን ጠቁሟል። በብዙ ሺህ የሚቆጠሩ እስረኞች ተፈቷል። ጠቅላይ ሚኒስትር አብይ አህመድ ስለ ለውጥ አስፈላጊነት በግልጽ መናገራቸውም ያበረታታል ይላል ዓመታዊው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘገባ ሲል ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ አውስቷል። ጽሑፉ አያይዞም የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ራአድ አል ሁሴንም በሀገሪቱ ተጋብዘው በፊት በማይፈቀድላቸው ቦታዎች ሄደው ለማየትና ሰዎችን ለማነጋገር መቻላቸውን አስገንዝቧል።
ኢትዮጵያ፣ ግብጽና ሱዳን ታላቁ የህዳሴ ግድብን አስመልክቶ ያካሄዱት ቴክኒካዊ ንግግር ለውጥ አላመጣም ሲሉ የግብጽ የውጭ ጉዳይ ሚኒስትር ባለፈው ሰኞ መናገራቸውን ሮይተርስ የዜና አገልግሎት ጠቁሟል። ግብጽን የሚያሳስበው $4 ቢሊዮን የሚፈጀው የኤሌክትሪክ መብራት ኃይል የሚያመነጨው ግድብ በአባይ ወንዝ ላይ መገንባት ከኢትዮጵያ ደጋማ ቦታዎች ተነስቶ ወደ መስኮቿና የውሃ ግድቦቿ የሚፈሰውን ውሃ ይቀንሳል በሚል እንደሆነ ሮይተርስ ድረገጽ ላይ የወጣው ዘገባ ጠቅሷል። ኢትዮጵያ በበኩሏ ግድቡ የኤሌክትሪክ መብራት ጥማት ላለው ክልል የማርካት ማዕከል ያደርጋታል የሚል ተስፋ አላት።
የግብጽ የውጭ ጉዳይ ሚኒስትር ሳሚ ሽኩሪ ባለፈው ሳምንት አዲስ አበባ የተሰበሰቡት የቴክኒካዊ ጠበብት መፍትሄ ለማግኘት አለመቻላቸውን ገልጿል። ሽኩሪ ካይሮ ላይ ለጋዜጠኞች በሰጡት መግለጫ በስብሰባው ላይ የተሳተፉትን የመስኖ ሚኒስትር አናግሬያለሁ። የተረዳሁት ነገር ታዲያ ከአንድ አመት በላይ ለሆነ ጊዜ አጣብቂኝ ውስጥ ያስገባን ጉዳይ ገና እንዳልተፈታ ነው ማለታቸውን የሮይተርስ ዘገባ ጠቅሷል። አያይዘውም የውጭ ጉዳይ ሚኒስትሩ የታላቁ የዳሴ ግድብ መገንባት በአካባቢ ሁኔታና በኢኮኖሚ ላይ ሊኖረው ስለሚችል እንደምታ እንዲያጠና የተወከለው የፈረንሳይ ኩባንያ ባቀረበው ቴክኒካዊ ዘገባ ላይ ኢትዮጵያና ሱዳን ቁጥብነት አሳይቷል ማለታቸውን ዘገባው አውስቷል።
ሱዳን የኤሌክትሪክ ኃይል ለማግኘት ካላት ፍላጎት የተነሳ የህዳሴ ግድብ መገንባትን በመደገፏ የግብጽና የሱዳን ግንኙነት መሻከሩን ዘገባው አክሏል። ሶስቱ ሀገሮች በመጪው ማክሰኞ ስብሰባቸውን እንደሚቀጥሉ ሹክሪ ገልጸው ግብጽ ቀደም ብለው ድርድሮች እንዲካሄዱ ሐሳብ ስታቀርብ የቆየች ቢሆንም ሁለቱ ሀገሮች አልተቀበሉትም ማለታቸውን የሮይተርስ ዘገባ ጠቅሷል። ኢትዮጵያ፣ ግብጽና ሱዳን ቀደም ሲል በያዝነው ወር ባካሄዱት ስብሰባም ስምምነት ላይ ለመድረስ ባይችሉም የሱዳን የውጭ ጉዳይ ሚኒስትር ገንቢ ነበር ማለታቸውን ሮይተርስ የዜና አገልግሎት ላይ የወጣው ጽሑፍ አስነብቧል። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።